我们我们的主耶稣，阿哈路阿拉卡，阿门。እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን ለሁላችንም በእድሜያችን ላይ የዛሬዋን ቀን ጨምሮ ይሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። መዋለ ጾሙን በሰላም አስፈጽሞ ለእመቤታችን ለቅድስት ድንግል ማርያም በዓለ ትንሣኤ ሁላችንንም እንኳን አደረሰን። ዛሬ የምንማረው እምነትና ሥራ በሚል ርዕስ ይሆናል። ብዙ ጊዜ ከዚህ በፊት ስለ ሁለተኛይቱ ቤተክርስቲያን በተማርነው ትምህርት ውስጥ እንዳነሳነው በሃይማኖት ስተው በጻፍ ቅዱስ ወንጌል እንደ መገልገያ አድርገው ከሚጠቀሙባቸው ክፍሎች ውስጥ ፕሮቴስታንቶች አንድ በተደጋጋሚ የሚናገሩት ቃል የሚጠቀሙበት የመጽሐፍ ቅዱስ ጥቅስ አለ። ይሄ ሁሉ ጊዜ የሚያንጸባርቀው ሰው ካመነ በጸጋው ይድናል፣ ሥራ አያስፈልገውም የሚል ሐሳብ የሚያስጨብጥ በግልጥም የሚተላለፈው ይሄንን የሚናገር ሆኖ እናገኘዋለን። ለመሆኑ አንድ ሰው የሚድነው በእምነት ብቻ ነው ወይ? ላመነ ሰው ሥራ አያስፈልገውም ወይ? ለዚህ ቅዱስ መጽሐፍ የሚነግረንን የሚያስተምረንን ትምህርት ነው የምንመለከተው። ሰው ለመዳን በመነሻው ቅዱስ መጽሐፍ እንደሚያስተምረን እምነትም ሥራም ያስፈልገዋል። እምነት የሌለው ሥራ አያድንም። ሥራም የሌለው እምነት አያድንም። ሥራ የሚሠራ ሰው ለሥራ ዋጋ የሚያገኘው እምነት ሲኖረው ነው። እግዚአብሔርን አምኖ ሲያደርገው፣ እግዚአብሔርን አውቆ ሲፈጽመው። በሰብአዊነት የሚደረጉ ብዙ ሥራዎች አሉ፣ የሚፈጸሙ ብዙ ነገሮች አሉ። ይልቁኑ ደግሞ አሁን የምንኖርበት የመጨረሻው መቶ ክፍለ ዘመን ላይ ራሱ ሰብአዊነትን እንደ አንድ ሃይማኖት፣ የዓለም ሃይማኖት አድርገው የሚሰብኩ የሚናገሩ ብዙ ጽሑፎች በየአጋጣሚው የምናገኛቸው የምንሰማቸው ብዙ ነገሮች አሉ። እነዚህ ሰው እግዚአብሔርን ማመኑን አቅሎ እንዲያየው ስራን ቢያምንም ባያምንም ቢሰራ የሚያስፈልገው ቁም ነገር በሰብአዊነት የሚሰራ ስራ እንደሆነ የሚሰብኩ ናቸው። ይህን ራሱን በቻለ ርዕስ እንመለከታለን። ግን በመነሻችን ወደ ሌላዎቹ ነጥቦች ከማለታችን በፊት ሰው የሚድነው እምነትም ስራም ሲኖረው፣ እምነት የሌለው ስራ አይጠቅምም፣ ዋጋ ያስገኝም። ስራም የሌለው እምነት እንደዚህ አያድንም። እምነትም ስራም ያስፈልጋል። ሰው በማመኑ የተነሳ ስራ እንዳይሰራ የሚያስተምሩ የመጽሐፍ ቅዱስ ክፍሎች ይሉ ሰው ሲያምን አብሮ ስራም እንደሚያስፈልገው ቅዱስ መጽሐፋችን ግን ያስተምራል። ሰው መጽሐፍ ቅዱስን በራሱ የሚረዳው ከሆነ ለራሱ የሚሰራው ስሜቱ የሚነግረው ሊሆን ይችላል፣ ወይም ባልንጀራ የተረጎመለት ሊሆን ይችላል። እንደዚህ መጽሐፍ ቅዱስን የሚረዱ ሰዎች በአንድ ጥቅስ ራሳቸውንም ብዙዎችንም ሊያጠፉ ይችላሉ። በአንድ ጥቅስ ለሌላው የሞት ምክንያት ሊሆን ይችላል። ስለዚህ ዛሬ እናየው አንድ የመጽሐፍ ቅዱስ ጥቅስ ብቻ በመውሰድ ለራስን ለብዙዎችን መጥፋት ምክንያት የሚሆኑ ከዚህ ዘመን በፊት አሁን ባለንበት ወደፊት እስካለን ፍጻሜ ድረስ ስለሚሆነው ስለሚኖረው ትምህርትና ቤተክርስቲያናችን ያመነ ሰው ስራ እንደሚያስፈልገው መጽሐፍ ቅዱስን መሰረት አድርጋ የምታስተምረው ትምህርት ነው። እንግዲህ ከላይ እንዳየነው መዳን በእምነት ብቻ ነው የሚል በአንድ ላይ ከሉተራስ ጀምሮ የነበሩ ፕሮቴስታንቶች የሚያሰሙት የድህነት መፈክር አለ። ይሄ መጽሐፍ ቅዱስን ለብቻው አንድ ጥቅስ ነጥሮ የመጠቀምን አደገኛነት የሚያሳይ ነው። እምነት ብቸኛው የመዳን ምክንያት አይደለም፣ አንድ ደረጃ ግን ነው። አንድ ሰው ለመዳን ሊያልፋቸው የሚገቡ ብዙ ደረጃዎች አሉ። የመጀመሪያውና አንደኛው ደረጃ እምነት፣ ግን ሁሉም አይደለም። እምነት አንዱ ደረጃ ግን ጌታችን በዮሐንስ ወንጌል ምዕራፍ 8 ቁጥር 24 ስናነብ እንግዲህ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ እንዳለ ሁሉ እመኑብኝ እንዳለ ሁሉ መልሶ ደግሞ ያመነ የተቀመጠ ምን ይሆናል? ይድናል። ማመን ብቻ አይደለም፣ መቀመጥም ተግባራዊ የሆኑ ነገሮችም እንደሚፈልጉ አስተምሮናል። ማመን ብቻ መቀመጥም እንዳለ ይህንን ሲነግረን መጀመሪያ ከላይ እንዳያችሁት እምነት ለመዳን የመጀመሪያው ደረጃ ጉዳይ ነጥብ እንደሆነ የሚያስረዳ እንደሆነ የሚገልጽልን ነው። ለዚህ ከቅዱስ መጽሐፍ ውስጥ እምነት የመጀመሪያው ደረጃ እንደሆነ የሚያስረዱ ብዙ የመጽሐፍ ቅዱስ ክፍሎችን መመልከት ይቻላል። ዛሬ የምናየው እኛ ሰባት የመጽሐፍ ቅዱስ ክፍሎችን በምሳሌነት ይሆናል። የመጀመሪያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ የነበረ አንድ ብሉይ ኪዳን መጽሐፉ ከዕብራይስጥ ቋንቋ ወደ ዕጽር ቋንቋ ሲተረጎም ለመተርጎም የተመረጠ ሽማግሌ ነበር። ይህ ሽማግሌ ስምዖን ይባላል። ይህ ታሪክ አልተጻፈም። መጽሐፍ ቅዱስ ውስጥ ያልተጻፉ እግዚአብሔር የሰራቸው ብዙ ስራዎች አሉ። እግዚአብሔር ያደረጋቸው ብዙ ተአምራት አሉ። ቅዱስ ዮሐንስ የገለጠልን ይህንን ነው። ሁሉ ተጽፎ ቢሆን ዓለም ባልበቃው ነበር ነው ያለ። ያልተጻፉ ብዙ አሉ። ዛሬስ እግዚአብሔር የሚሰራው ብዙ ስራ የለም? አሉ ያልተጻፉ፣ ያኔም ያልተጻፉ ሰርቷቸው ዛሬ መጽሐፍ የሚገባቸው ማናገኛቸው ብዙ የእግዚአብሔር ስራዎች አሉ። ይሄም ሽማግሌ አረጋዊ እንዲተረጉም የደረሰው ትንቢተ ኢሳይያስ ነበር። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል፣ ትርጓሜው እግዚአብሔር ከኛ ጋር ነው ማለት ነው የሚለው ኃይለ ቃል አየሁ። አንድ ሴት ድንግል ሆና ከወንድ ጋር በሩካቤ ካልሆነ በስተቀር በድንግልና እንዴት ትወልዳለች ብሎ ራሱን ጠየቀ። እንደዚህ ራሳችን የምንጠይቅባቸው ብዙ የመጽሐፍ ቅዱስ ጥቅሶች ይገጥሙናል። ለራሱ ጥያቄ የራሱ መልስ ሰጠ። ስሟል አለፈው ያን ኃይለ ቃል ከዕብራይስጥ ወደ ዕጽር አልተረጉመውም። አለፈው ተመልሶ ሲያየው ተተርጉሞ አገኘ፣ ሰረዘው። ተመልሶ ሲያየው ተተርጉሞ አገኘ። እንደገና በሶስተኛ ይህን ሲያለ ይህንን ሳታያት ሞትም ተብሎ ቃል ተገባለት። ይቺ ቃል ተጽፋለታል። በጌታ ይህንን ሳያይ እንደማይኖር ቃል እንደተገባለት በሉቃስ ወንጌል ምዕራፍ 2 ቁጥር 29 ጀምሮ ስናነብ እናገኛለን። በጌታ ቃል በተገባለት መሰረት ይላል ቅዱስ መጽሐፍ። ምን ብሎ ነው ቃል የገባለት? እንዴት ቃል እንደገባለት አልተጻፈም መጽሐፉ። ቃል እንደተገባለት ግን ተጽፏል። ቃል ገባለት። በገባለት መሰረት እስኪወለድ ድረስ እድሜ ሰጥቶ ቆየ። ማነው እድሜ ሰጠው? ቆየ። ሲወለድም አይኖቹ ያን የተገባለትን ቃል አዩ። ሲያይ እንደዚህ አለ። ጌታ ሆይ እንደ ቃልህ ባሪያህን በሰላም ታሰናብተዋል። አይኖችህ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና አለ። እኛ የምንወስደው አሁን ይህንን ማዳንህን የሚለውን ኃይለታል። ማዳኑ ስሞን አላየም። ማዳኑ የሚፈጸመው በደሙ መፍሰስ ነው፣ በስጋው መቆረስ ነው። ይህን አላየም ስሞን። ግን መወለዱን በማየቱ የተነሳ መወለዱን ማየቱን ደሙን ማፍሰሱን እንደ ማየት አድርጎ ቆጦ በፍጹም በቃ አምኖ ስጋውን ይቆርሳል ደሙን ያፈሳል ተብሎ አስቀድሞ በትንቢት የተነገረዋል። እሱ ለማመን የቸገረው መወለዱን ነው። መወለዱን ሳይ መሰቀሉን ደሙን ማፍሰሱንም እንዳያድርጎ ቆጥሮ ምን አለው? ማዳንህን አይተዋል። ግን በተግባር በስጋዬ ልክ መወለዱን እንዳየ ስጋውን መቆረሱን ደሙ መፍሰሱን አይቷል አለ አይቷል ወይ አለ። ይሄ መወለዱ የመጀመሪያው ደረጃ ነበር ለማዳኑ ሰው። ስለዚህ የመጀመሪያ ደረጃ እንደ ሙሉ ሂደት ሊጠቀስ ይችላል። ስምዖን ይህንን ያስረዳል። ሁሉም በተፈጸመ አድርጎ ያስቀመጠው አሁን በስምዖን ፊት ቆሞ የሚያይ ወይም የሚሰማ ሰው ወዲያው ጌታ የተሰቀለ ደሙ ስጋውን የቆረሰ ደሙን ያፈሰሰ አድርጎ ማሰብ ይችላል። ግን አልሆነም። ስለዚህ አንድ ሂደት በቅዱስ መጽሐፍ ውስጥ አንድ ደረጃ በራሱ ሁሉንም መስሎ ሊጠቀስ ይችላል። እዚህ ጋር እንዳየነው ሁሉንም ሆኖ ሁሉንም መስሎ እሱ ያየው የጌታችንን ልደት ነው። ስቅለቱን እንዳየህን አድርጎ ገልጾታል። ስለዚህ እኛ ይህንን ስቅል በመወለዱ ብቻ አልዳንም። ይሄንን የምንል ከሆነ ደግሞ ዕብራውያን ምዕራፍ 9 ቁጥር 22 ስናነብ ደም ሳይፈስ ስርየት የለም ይላል። ስምዖን ደሙ ሲፈስ ነው ያየው ወይ ሲወለድ ነው ያየው? ነገሩ ይመስገን ያየው ሲወለድ አንዱን ደረጃ ነው ያየው። ስምዖን አንዱን ደረጃ አየና ማዳንን አየው ማለት ማዳንን አየው። መጽሐፍ ቅዱስ እንደዚያ አድርጎ ሊያስቀምጥልን ይችላል ሊያስቀምጥ ይችላል። ስምዖን ያየው መወለዱ የመጀመሪያውን ደረጃ ነው። ልክ እንደዚሁ እምነት የመጀመሪያው ደረጃ ነው፣ ግን ሁሉንም የሚያጠቃልል መስሎ ሊጠቀስ ይችላል። ይሄ አንዱ የምናስተውለው ወይም እንደ ምሳሌ የምንወስደው ነው። ሁለተኛ ቅዱስ ጳውሎስና ሲላስ በእስር ቤት ተጥለው ነበር። እውነት ስለተናገሩ፣ ስለ ጌታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት ስለሰበኩ፣ ስለተናገሩ፣ ስላስተማሩ ተይዘው እስር ቤት እንዲጣሉ ተፈረደባቸው፣ ተወሰነባቸው። በዚህ ጊዜ በእስር ቤት ሳሉ መዝሙር ይዘምሩ ነበር። የእግዚአብሔርን ስም እየጠሩ ይዘምራሉ። ሲዘምሩ ይሄ የእስር ቤት ጠባቂ የነበረው አንድ ሰው ከእነሱ ጋር ይነጋገር ዘንድ ጀመረ። ሲነጋገር ምን አሉት? በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችን ትድናላችሁ አሉት። ማን ነው እመን ያሉት? እሱን የወይኒ ቤት ጠባቂውን እመን፣ አንተ ካመን አንተና ቤተሰቦችን ትድናላችሁ አሉት። አሁን ይህንን ቃል ስትመለከቱ በእሱ እምነት ብቻ ቤተሰቡ ዳነ የሚል አይመስል? እነሱ ባያምኑ አንተ ካመንክ አንተ ቤተሰቦችን ትድናላችሁ ማለት ይመስል። ግን ይህ አይደለም የመጽሐፉ ትርጉም። ያንዱ ሰው እምነት ሌላውን ሰው ሳያምን ሊያድነው አይችልም። ትርጉሙ የዚህ የወይኒ ቤት ጠባቂው እምነት ለራሱ ለመዳን የመጀመሪያ ደረጃ ነው፣ ደግሞ ለቤተሰቦቹ መዳን የመጀመሪያ ደረጃ ነው። እሱ ካመነ እሱ ያመነው ቤተሰቦቹ ያምናል። እሱ ከተጠመቀ እሱ የተጠመቃትን ጥምቀት ቤተሰቦቹ ይጠመቃል። አሁን እኛ በእናትና በአባታችን እቅፍ ሳለን በአርባና በሰማንያ ቀናችን እነሱ ያመኑትን እኛ ማመን ሳያስፈልግም የአባትን እውነተኛ እምነት ሃይማኖት ሃይማኖታችን አይደለም። አምላክ ሰው መሆን መወለዱ ስጋ መልበሱ በምድር መመላለሱ መሰቀሉ ወደ መቃብር መውረዱ ሙስና መቃብሩን አጥፍቶ መነሳቱ ማረጉ ዳግም መምጣቱ እነሱ አምነዋል። የእነሱን እምነት የእኛ እምነት አድርገን ተቀመጥ ልጅነት አለ ምን ማለት ነው? ልክ እነሱ አንተ ካመን ያምናሉ፣ የአንተ ማመን ግን ለእነሱ ማመን የመጀመሪያ ደረጃቸው መግቢያው። አንተ አምነህ ብትጠመቅ የአንተ መጠመቅ ለእነሱ መጠመቅ የመጀመሪያ ምክንያት ደረጃ ማለቱ። ስለዚህ በዚሁ መሰረት ይህ ሰው ማመኑ ለቤተሰቡ ማመን መሰረት እንደሆነ፣ የእሱ መጠመቅ ለቤተሰቡ መጠመቅ መሰረት እንደሆነ፣ ጅማሬ እንደሆነ ቅዱስ መጽሐፍ እንዲህ በማለት ይገልጠዋል። የሐዋርያት ሥራ ምዕራፍ 16 ቁጥር 32 እስከ 33 ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። ምንድነው ላይ ያሉት ሲላስና ጳውሎስ? አንተ እመን፣ አንተና ቤተሰቦች ምን ትሆናላችሁ? ተቀመጡ እንኳን አላሉት። እመን ያ ከማመን በኋላ መቀመጥ አለ። እሱ አምኖ ቤተሰቦቹ ማመን አለባቸው። በድፍን ቃሉ ስንወስደው ማመን ብቻ ያድናል ይመስላል። ልቃሉ ዛሬ በጥርጥር የሚጓዙት እንደሚነግሩ ማለት ወርዶ ግን መጽሐፉ ለሁሉም የእግዚአብሔርን ቃል ተናገሯቸው። ለማን? ለማን? ለእሱ ለራሱ። ቀጥሎ ለማን? ለቤተሰቡ። ለሁሉም ተናገሯቸው። በዚያችም ሌሊት ሰዓት ወስዶ ቁስላቸውን አቀበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ምን ሆኗል? ተቀመጡ። የላይኛውን ብቻ ብታነቡት ማመን አንተ ካመን ቤተሰብ ሁሉ ይድናል፣ ማመን ብቻ ነው የሚያስፈልገው የሚል ይመስላል። ወርደን ስናነብ ግን እምነት የመጀመሪያው ደረጃ እንደሆነ የእሱ እምነት ለቤተሰቦቹ እምነት የሉም። ቤተሰቦቹ በእስር ቤት የነበረው እሱ ነው። እሱ በማመኑ ግን ለቤተሰቦቹ ማመን ምክንያት ነው። እንግዲህ በዚህ መሰረት እዚህም ክፍል ውስጥ የምናየው እምነት የመጀመሪያ ደረጃ እንደሆነ፣ ቀጥሎ ከእምነት በኋላ የኔ ማመን ለቤተሰቤ፣ የኔ ማመን እና መጠበቅ ለቤተሰቤ ማመን እና መጠበቅ ምክንያት ሆነ። እምነት ግን የመጀመሪያ ደረጃ እንደሆነ ይሄ ቅዱስ መጽሐፍ ቃልም በድጋሚ ያስረዳናል። ሶስተኛ የዘኬዎስን ሕይወት ስንመለከት በሉቃስ ወንጌል ምዕራፍ 19 ቁጥር 9 ላይ ዘኬዎስ ቀራጭ ነበር። አላግባ ቀረጥ እየወሰደ ወደ ራሱን ኮረጆ ያስገባ ነበር። አላግባ አሁን ጌታችንን ለማየት ፈልጎ ቁመቱ በጣም አጭር ስለሆነ ወደ ዛፍ ወጣ። ጌታችን ሲያለ ውረድ፣ ዛሬ ባንተ ቤት ሆናለዋል። ደስ አለ። ጌታ ወደ ቤቱ ገባ። ከገባ በኋላ ዘኬዎስ ጌታ በቤቱ እንደገባለት ገብቶ ደግሞ የገጠመውን እድል ቃሉንም ሰምቶ አንድ ውሳኔ ወሰነ። አላግባብ የሰበሰብኩት ቀረጥ አለ፣ አላግባብ የወሰድኩትም አለ፣ የወሰድኩትን አራት አራት እጥፍ አድርጌ እመልሳለሁ አለ። ይሄ ስል ጌታችን ዛሬ ለዚህ ቤት መዳን ሆኖለታል። ዛሬ ለዚህ ቤት መዳን ምን ማለት ነው? እሱ አራት እጥፍ ከፍላለው ስላለ ቤተሰቡ ሁሉ ሳያምን ሊድን ነው ማለት ነው? አይደለም። ቤተሰቡ በሙሉ ንስሐ ይገባል። በሱ የተነሳ ንስሐ መግባት ብቻ አይደለም፣ መዳኑ ገና የሚፈጸመው ወደፊት ነው። ወደ ዘኬዎስ ቤት ጌታችን ሲገባ ስጋውን አልቆረሰም፣ ደሙን አላፈሰሰም። ወደፊት ስለተገባው ቃል ኪዳን ጭምር ያችን ዕጣና ድል ለእሱ እንደምትደርሰው ምግለጡ አንዱን ደረጃ ብቻ ያነሳ ማመኑ ብቻ አንዱ አለች መግቢያው እንዳለው መነሻው እንዳለው እንዳመለ አየና ለዚህ ቤት መዳሙ ሆነታል። ከዚህ በኋላ ግደራል ንስሐ ዘኬዎስ እዚህ መካከል ስታያወታ ንስሐ ገብቷል አልገባል? ገባል። የወሰዱትን በአራት እጥፍ መልሼ እከፍላለሁ ብሏል። ስህተቱንም ተናግሯል። ስለዚህ እዚህ መዳን ሆኖለታ ሲል አሁን አንዱ ጉዳይ ብቻ ነው የለተው አንዱ ጉዳይ ሁሉም ሂደት ግን በአንዱ ጉዳይ በአንድነት የተገለጡ መስለው በቅዱስ መጽሐፍ ውስጥ ተቀምጠዋል። ሌላው አራተኛው ቅዱስ ጳውሎስ ሮሜ ምዕራፍ 5 ቁጥር 5 እናለን እንግዲህ በእምነት ከሰደድን በዚያ ገንዘብ በጌታችን በኢየሱስ ክርስቶስ ሰላምን እንያዛለን። በምን ተሰደድን ያለው? በእምነት ተሰደድን። በምን ተሰደድናል? በእምነት ተሰደድን። ቅዱስ ያዕቆብ ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። አሁን ቅዱስ ጳውሎስ በእምነት ተሰደድናል። ቅዱስ ያዕቆብ ደግሞ ሰው የሚጸድቀው ባመነው እምነት በሚሰራው ስራ ነው። አሁን የቅዱስ ጳውሎስ ስህተት ነው ብንለው ቅዱስ ጳውሎስ የተናገረው የመጀመሪያውን ደረጃ ማነው? እሱ የመጀመሪያው ደረጃ እምነት። ሰው በያዘው እምነት ስራ ወደ መስራት ይሄዳል። ስራ ይሰራል፣ ትሩፋት ያደርጋል፣ በህይወቱ ምስክር ይሆናል። በዚህ የተነሳ ይጸድቃል። ያዕቆብ ደግሞ መልሶ በዝርዝር ገለጠው። በእምነት ብቻ ሳይሆን በምን ይጸድቃል? በስራ ስራም ጨምሮ ገለጸ። ስለዚህ ሁለቱም ቅዱስ ጳውሎስ አንዱን ደረጃ ወሰደና እምነቱ ብቻ ሁሉን ጉዳይ በዛ ውስጥ ሰብስቦ ጠቀሰል። እምነት ብቻ የሚያድን አድርጎ ያስቀመጠ ይመስላል፣ ግን ማለቱ አለ አንዱን ደረጃ አንስቶ አንዱን ደረጃ አንስቶ ሁሉንም የሚጠቅስ አስመስሎ አስቀምጠው። ለዚህ ደግሞ ማብራሪያው በሌላ ክፍል መንፈስ ቅዱስ በያዕቆብ አማካኝነት ገልጦ ታገኘዋለን። ሌላው ምሳሌ አምስተኛው ምሳሌ ቅዱስ ጳውሎስ ጌታችን ተገልጦለት ሐዋርያት ሥራ ምዕራፍ 26 ቁጥር 18 ስናነብ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክ ከአሕዛብ አድንሃለሁ እንዳለው ነግሮታል። ይህንንም መጽሐፍ ቅዱስ ይነግረናል። ወረድ ብሎ ደግሞ እዚያው ቁጥር 19 እስከ 20 ስናነብ ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር እንዲሉ ይህን ተናገረ ይላል። አሁን ሁለት ነገር ነው። የመጀመሪያው በእኔ በማመን መቀደስ እንዳለ ርስትን ማግኘት እንዳለ ሌላኛው የሚናገር ይህን ስንመለከት ማመን ብቻውን በቂ የሚል ይመስል ይችላል። የላይኛው ክፍል የጠቀሰው አንዱን ደረጃ ሁሉንም አስመስሎ ወርዶ ደግሞ የሚያስፈልጉት ሌሎች ገልጧቸዋል። ምንድን ያላቸው? ንስሐ መግባት፣ ለንስሐ የሚገባ ስራ ማድረግ፣ ወደ እግዚአብሔር ዞር ማለት፣ መመለስ፣ መልካም ስራ መስራት ብሎ ጠቅሶታል። ሌላው ምሳሌ ስድስተኛው ቅዱስ ጳውሎስ ሮሜ ምዕራፍ 10 ቁጥር 13 ስናነብ የጌታን ስም የሚጠራ ሁሉ ምን ይላል ይላል? የጌታን ስም የሚጠራ ሁሉ ምን ይላል ይላል? ይሄን ጥቅስ ስናነብ አሁን ያመነ ሰው ሁሉ የሚድን ይመስል ይችላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ስናነብ ግን ጌታችን በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቅዱስ ጳውሎስ ስሙን መጥራት ያድናል፣ ስሙን መጥራት ያድናል፣ ግን ብቻ ሆናል። ሌላ ደግሞ የሚፈልጋል። ጌታ ሆይ ማለት ስሙን መጥራት፣ ጌታ ሆይ የሚለኝ ሳይሆን በሰማያት ያለውን የአባቴን ፈቃድ የሚያደርግ ነው ወደ መንግስት የሚገባዋል። ስራ የሚያስፈልግ መሆኑን ደግሞ ጌታችን ተናገረ። ስለዚህ ከዚህ የምንረዳውን የመጀመሪያው ደረጃ ማመን፣ ስሙን መጥራት መሆኑን፣ ከዚያ ቀጥሎ ደግሞ በየደረጃው ፈቃዱ ማድረግ፣ ህዝቡ መጠበቅ እንደሚገባ ነው። ሰባተኛ የማጠቃለያ አድርገን ትንሽ በመጠኑ ዘርዘር አድርገን ለሚከተሉትም ዛሬ ላነሳ ነው ነጥብ ማዕከል አድርገን የምንመለከተው በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ እስከ 13 ድረስ የተጠቀሰው ምሳሌ ጌታችን በምሳሌ ያስተማረ ስለ 10 ደናግል፣ አምስቱ ሰነፎች ናቸው። አምስቱ ደግሞ ብልጦች ናቸው። ሙሽራው እንደሚመጣ ተነገራቸው። ከተናገረ በኋላ ቁጥር 13 ላይ ቀኒቱንና ሰዓቲቱን አልታወቁምና እንግዲህ ንቁ አላቸው። ምን አድርጉ አላቸው? ንቁ። ቀኑን ሰዓቱን ሙሽራው የሚመጣበት አልታወቁምና ንቁ አላቸው። አሁን ይህ የምንመለከተው ከሰነፎቹ ደናግል አንጻር ነው። ሰዓቲቱንና ቀኑን አታውቁምና ንቁ የሚለው መንካም በጌታችን የተጠቀሰ አንድ ቁም ነገር ነው። እዚህ ውስጥ ያላቸው ንቁ ነው። ንቁ ግን መንቃት ብቻውን እነዚህ ሰነፍ ደናግሮች የሚጠበቅባቸው እንዲያደርጉ የሚያበቃቸው አይደለም። ቃሉ ብቻ በጤንነት ስንወስድ ንቁ በውስጡ ብዙ መልእክት አለ። ብዙ ነገር አጠቃሎ ነው የያዘ። አንዱ መግቢያ ነገር መንቃት ነው። ግን ከመንቃት በስተጀርባ በንቃት ስር ያሉ የተለያዩ ጉዳዮች አሉ። ይህ አልተጠቀሰም በቅዱስ መጽሐፍ ውስጥ በዝርዝር ንቁ አላቸው። እንግዲህ እነዚህ ደናግል አንደኛ ንቁ ሲላቸው ነቅተው ተዘጋጅተው በአእምሯቸው ምን ይመጣል፣ ምን ይደረጋል፣ ሳናስበው ይሆናል፣ ሳናስበው ይደረጋል ብሎ መንቃት አለ። ሁለተኛው ዘይት የሌላቸው መሆናቸውን አስቀድሞ ማስተዋል አለባቸው። ሶስተኛው ጥቅሱን በደንብ አድርጋችሁ ቤታችሁ ስትገቡ አንብቡት። ጊዜውን ለሌላው እንዳንወስድ ነው። በዚህ ነጥብ ዙሪያ ይቻላል። ልባሞቹ ደናግል ራሳቸው ዘይት ነበራቸው። እነዛ ደናግል ዘይቱን እንዲሰጧቸው መጠየቅ ነበራል። ማነው እንዲያስረዷቸው ዘይት የሚያገኙበትን ዘዴ መጠየቅ ነበረባቸው። አራተኛ ከነገሯቸው በኋላ የነገሯቸው ምክር በትክክል ተቀብለው በፍጥነት ዘይት ለመግዛት ይሄድ ነበር። አምስተኛው ነው የመጨረሻው፣ ገዝቶ ሙሽራው ደርሶ በሩ ከመዝጋቱ በፊት ዘይቱን ይዞ መጠበቅ ነበረባቸው። እሱ ያላቸው ንቁ ነው። ይሄ ንቁ ግን እነዚህ ሁሉ ነገሮች በውስጧል። መንቃት፣ ዘይት የሌላቸው መሆኑ ማስተዋል፣ ሲደርስ ገና ዘይት ሊገዙ ይሄዱ ነው የሚለው ቅዱስ መጽሐፍ። ሲመለሱ ደጁ ተዘጋባቸው። ምን ሆኖ ጠበቃቸው? ተዘግቶ ሙሽራው ደርሶ ደጁ ተዘግቶ ጠበቃቸው። ንቁ ብሏቸዋል። ንቁ ማለት አንደኛ መንቃት፣ ሁለተኛ ዘይት የሌለ መሆኑን ማስተዋል። ልባሞቹ ደናግል ዘይት አላቸው። ዘይት ያገኙበትን ቦታ፣ ያገኙበትን ዘዴ፣ ያገኙበትን መንገድ መቀየር፣ ከጠየቁ በኋላ ምክራቸው በትክክል መቀበል። ይሄ ይጨመር ይሄ ቀለስ ማለት የለባቸው። ምክሩን ተቀብሎ በትክክል በፍጥነት ሄደው ዘይቱን መግዛት። የመጨረሻውና አምስተኛው ዘይቱን ገዝተው ቀድሞ መድረስ አለባቸው። ድንገት ቀድሟቸው ሙሽራው ደጆን እንዳይዘጋባቸው ይህን ሙሉ ያካትታል። እንግዲህ እነዚህ ደናግል ማድረግ ያልቻሉት ነገር ይዛባቸው መንቃትን ለመዳን የሚያስፈልገው ብቸኛ ደረጃ እንደሆነ መሞከር፣ ሌላው ሁሉ ትተው በንቃት ቢጠብቁ። አሁን ይሄ አንደኛው ብቻ አድርገው ቆይ በንቃት እንጠብቀዋለን። በር ላይ ሆነ ገብተን ሳይቀድመን ቢሉ ሙሽራው ዘይት ሳይዙ ቢጠብቃቸው ይሄ ንቃት ጠቃሚ ንቃት ነው። እንዲህ ያሉ በንቃት ሌላውን የሚያስፈልጋቸው ትተው የሚጠብቁ ሰዎች ሰነፍ መባላቸው ይጠራል። ዝም ብሎ ቁጭ ብሎ ቢጠብቁ አሁን አምስቱ ዘይታቸውን ይዘው መብራታቸውን አብርተው የጠበቁ እነዚህ ዘይት ሳይዙ መብራት ሳያበሩ ሙሽራውን በንቃት ቢጠብቁ እንዲህ አለ መጠበቅ እንደ መልካሞቹ እንደ ንቁዎቹ ደናግሎች ያደርጋቸው አያደርጋቸው። የአንደኛውን እንኳን ኃላፊነት ቢወጡ እነዚህን አራቱን ካላደረጉ ሰነፎች መባላቸው አይቀርም እና አንዱ ብቻ መንቃት ብቻ ቢያደርጉ ሌላውን ባይፈጽሙ ሰነፍ መባላቸው አይቀርም። እንደዚሁ ለመዳን የሚያስፈልገው ብቸኛ ደረጃ እምነትን ብቻ ይዞ ሌሎቹን የተወሰው ቢኖር ሰነፍ መባሉ አይቀርም። ይህም በቅዱስ መጽሐፍ ውስጥ ያዕቆብ ምዕራፍ 2 ቁጥር 20 ላይ አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት አለ ይበቃል። ካመንኩት ይበቃል፣ እጸድቃለሁ። ከማመን በላይ ምን ያስፈልጋል? አዎ ማመን ያስፈልጋል፣ ግን ከማመን ሌላ የሚያስፈልጉ ነገሮች አሉ። ከማመን ጋር አብሮ የሚያስፈልጉ ነገሮች ሴቶቹ ነፍተው መጠበቅ ብቻ በቃቸዋል ነበር። ዘይት ይዘን መብራት አብርቶ እንዳምስቱ መጠበቅ አለባቸው ወይስ የለባቸው? አለባቸው። እዚህ ማመን አስፈላጊ ነው፣ የመጀመሪያው ደረጃ ነው ማመን። ግን ማመን ብቻ አይደለም ብቻ አለ። እዚህም ያዕቆብ የተናገር ይህን ነው፣ አንተ ከንቱ ሰው እምነት ብቻ የሚልም ሰው ራሱ ከንቱ ሰው ነው ያለው። ምን ሰው ነው ያለው? ከንቱ ሰው፣ ሰነፍ ሰው፣ የማይረባ ሰው ነው ያለው። እምነት ከስራ ተለይቶ የሞተ መሆኑ ልታውቅ ትወዳለህ? ሙት ነው በቃ። ስራ ከሌለው እምነት ሙት ነው። እነዚህ መጥተዋል፣ ንጣታቸው ግን ስራ የለው። ዘይት የላቸው፣ በጎ ፍሬ የላቸው፣ እግዚአብሔር የሚወደው መልካም ነገር የላቸው፣ የመንፈስ ቅዱስ ፍሬ የላቸው። ፍሬም እንዴት እንደሚያፈሩ ፍሬ ካላቸው አይማሩ። እንዴት የፍቅር ሰዎች እንደሚሆኑ አያፈሩ። እንዴት በትህትና እንደሚገዙለት አያፈሩ። መብራታቸውን ይዞ አይጠብቁትም። ብቻ ሃይማኖት አለን ብቻ የሚሉ የተለቀ ብቻ የሚያስቡ የሚያውጠረጥሩ እንደዚህ ያሉትን ከንቱ አላቸው። የሞተ ነው፣ ስራ ከሌለ ሃይማኖት። ስለዚህ እምነትን ከስራ መለየት ነፍስን ከስጋ እንደመለየት አድርጎ የነገረን ውጤቱም ደግሞ እንደዚህ። እምነት ከስራ ከተለየ ሙት ነው፣ ነፍስም ከስጋ ከተለየ ሙት ነው። አሁን እኔ በፊታችሁ ቆሜ የምናገረው እናንተም ተቀምጣችሁ የምትሰሙት ነፍስ ስለሆነች፣ የእኔ ነፍስ ብትለይ ሙት ነው መሆን፣ የእናንተም ነፍስ ብትለይ ምን ትሆናላችሁ? ሙት። እምነትን ስራ ከሌለው ሙት ነው። ምንም የማይጠቅም ስራ ያስፈልገዋል። ያው ስራ የሌለው እምነት ሙት ነው፣ ሙት። ይህንንም በቅዱስ መጽሐፋችን ውስጥ ያዕቆብ ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከምን የተለየ ስጋ? ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም እንዲሁም ምንድን ነው የሞተ ነው። ራሱ ሲያነጻጽረው በነፍስ ቦታ ያስቀመጠው ስራ ነው፣ በስጋ ቦታ ያስቀመጠው እምነት ነው። ስለዚህ ዋናው ከአመኑ በኋላ ስራ ነው። ስራ በኋላ ምንናየ ነው የሚያሳ እንግዲህ እነዚህ ሰባት ምሳሌዎች በአጠቃላይ የሚያስታውሱ ይህን ነው። ከእምነት ጋር አንዱ የሚያስፈልገው ንስሐ ነው። ንስሐ ስንገባ የኃጢአታችን ስርየት የሚሰጠን መንፈስ ቅዱስ ነው። ማን የሚሰጠን? መንፈስ ቅዱስ። በፕሮቴስታንቶች እምነት ንስሐ የጸጋ ስራ ነው፣ የጸጋ ስጦታ ነው። አንድ ሰው የሚያስፈልገው ማመን ነው። ሄዶ ራሱን በኢየሱስ ክርስቶስ እግር ስር ከጣለ ንስሐ ለመግባት ቢሻል ባይሻል ቢናዘዝም ባይናዘዝም ይድናል፣ ይሉታል። ለዚህ ነው ብዙዎቹ መጫቸው የሚያደርጉት፣ ይድናል፣ ይሉታል። በኦርቶዶክሳዊ እምነት ግን ማንኛውም ከማመን ሌላ አሉ ቅድም አንስታ ሁሉ ከመንፈስ ቅዱስ ጋር ባለ ህብረት ነው። መንፈስ ሁሉ ስራው መንፈስ ቅዱስ ያለበት ነው። እምነቱን በመንፈስ ቅዱስ ትምህርት ነው የምናምነው። መንፈስ ቅዱስ እንዳስተማረ መጽሐፍ እንደነገረ የምንተረጉመው እንደዛ ነው። የምንሰራው መጽሐፍ እንደነገረ መንፈስ ቅዱስ እንዳስተማረ መሻት ያስፈልጋል። ታዲያ ስራው ለምሳ አንዱ አመናል። ካመኑ በኋላ መጽሐፍ ይናገራል ንስሐ መግባታቸውን። ስለብዙዎች መንፈስ ቅዱስ ስራ የሚሰራ ቢሆንም ሰው መንፈስ ቅዱስ በሱ ስለሚሰራው ስራ ፍላጎት ያለው መሆን ይጠበቅበታል። ለምሳሌ አሁን ንስሐ ግቡ እየተባለ እየተሰበከ ንስሐ ለመግባት መሻት፣ መፈለግ፣ በውስጣችን ከሌለ ወጥቶ ንስሐ ያስገባን እግዚአብሔር። ቅዱስ ቁርባን ተቀበሉ የሚል ትምህርት አለ። ቅዱስ ቁርባን ለመቀበል ብንሰበቅ ብንማር እንድንቀበል እግዚአብሔር ፈቃዱ ነው፣ መንፈስ ቅዱስ ፈቃዱ ነው። ግን አስገድሎ በእኛ ውስጥ መሻት ከሌለ እንድንቀበል ያለ መሻቱ ካለ ግን ይረዳናል፣ ያግዛል። እዚህ በመጽሐፋችን የዮሐንስ ራእይ ምዕራፍ 3 ቁጥር 16 ስናነብ እነሆ በደጅ ቆሜ አንኳኳለሁ። በር ሳይሰብር መግባት ይችላል፣ እዚያ ይችላል፣ ይችላል። ሳይከፍት ሳያንኳኳ መግባት ይችላል። ግን ሳይጠሩት በግድ አይገባ፣ አያስገድድ። ሙሉ ነፃነት ለሰው ሰጥቷል። እኔም እናንተም በዚህ ዓለም የምንሰራቸው ነገሮች የሚገልጡት የሚያስረዱትም ይህን በደጅ ቆመ አንኳኳ ነው። የሚከፍትልኝ ቢኖር ወደ እርሱ እገባለሁ፣ ከእርሱም ጋር እበላለሁ፣ እጠጣለሁ ይላል። አንኳኩቶ ነው፣ አስገድዷል። ስለዚህ ብንማርም ብናምን ስራ እንድንሰራ መንፈስ ቅዱስ ያግዛል። ስራው እንዲሰራ ግን የመንፈስ ቅዱስ እገዛ በእኛ ህይወት ሊኖር የሚችለው መሻት ሲኖር አምኛለሁ፣ በቃ ድኛለሁ ያለ ንስሐ መግባት አያስፈልገኝ፣ ስራ አያስፈልገኝ በሚል ውስጥ መንፈስ ቅዱስ ሊኖር አይችልም። ጥቅስ ስለጠቀስን ስለተናገርን ብዙ አጋጣሚዎች የተለያዩ ነገሮች ለማድረግ እድል ስለሰጠን ራሳችን የምናታልን እንዳንሆን፣ ስራ የሌለው እምነት የሞተ ማመን ብቻው አያድ፣ ስራ ያስፈልጋል። ስራ ደግሞ እንዲሰራ ባለቤቱ ፈቃደኛ መሆን እምነቱ ብቻ ያጠቀኛል ብሎ ስራ ከራሱ ሳይሻው የሚያደርሰው ለመዳን የሚጠቅመው ሌላውን ደረጃ ትቷል ማለት ነው። ሌላው ደረጃ እንዲኖር የሚረዳን የሚያግዘው ማነው? እሱ መንፈስ ቅዱስ። መንፈስ ቅዱስ የሚረዳው የሚያግዘው እኛ በራችን ክፍት ሲሆንለት ስንሻው ስንፈልገው። ራያን ራፍ 12 ቁጥር 14 ስናነብ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማቸውም በማለት ይወቅሰናል። አሁንም ከአቃት ጋር ነው የምትጋደሉ፣ አሁንም ታመነዘራላችሁ፣ አሁንም ተዋሻላችሁ፣ አሁንም ታድማላችሁ፣ አሁንም ትዕቢተኞች ናችሁ። ይህ ከአቃት ጋር ትግል መቅጠም፣ ከአቃት ጋር ተስማርቶ ለአቃት ስም ተባባሪ ነው። ግን አይቃወም። ምርጫዬ የለው ሰው ካለ አያስገድድም እግዚአብሔር። ግን ገልጿል፣ ወቀሳው። ስለዚህ እንግዲህ ሁሉም ነገር መንፈሳዊ ሕይወትን የሚሻ ሰው ካለ መንፈሳዊ ትግል ስለሆነ ይሄንን ትግል በስራ ለማሸነፍ የእግዚአብሔር የጦር ዕቃ የመንፈስ ቅዱስ ኃይል የመንፈስ ቅዱስ ስጦታ ያስፈልገናል። በሃይማኖት ሆነን የምንጋደለው ከርኩሳ መናፍስት ጋር ነው። ኤፌሶን ምዕራፍ 6 ቁጥር 12 እንደተጻፈልን መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ዓለም ከጨለማ ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ሁሉ አንሱ፣ ልበሱ ይላል። እሱን ከለበስን እሱን ካነሳ ማሸነፍ እንችላለን። ግን ለመልበስም ለማንሳትም የእኛ ፈቃደኝነት ያስፈል የእኛ ፈቃደኛነት። ይሄም በቅዱስ መጽሐፋችን ውስጥ የተገለጠው በዚሁ መንገድ ነው። ለምሳሌ ራእይ ምዕራፍ 2 ቁጥር 17 ስናለ ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። ለማን እንሰጣለን? ድል ለነሳው ለመንሳት ለመንሳት ለማሸነፍ እያንዳንዱ ሰው መነሳሳት አለበት፣ መሻት አለበት። ድል መንሳት ድል ለመንሳት የምንሻ የምንፈልግ ከሆነ እግዚአብሔር ይሰጣል። ድል መንሳቱን ይሰጣል፣ ማሸነፉን ይሰጣል። ሌላው ዘካርያስ ምዕራፍ 1 ቁጥር 3 ስናል ወደ እኔ ተመለሱ። ቅድሚያ ያለው እኛ ነው፣ ወጥቼ መልስ አላለ። ወደ እኔ ተመለሱ፣ እኔም ወደ እናንተ መለሳል። ወደ ማ ተመለሱ? ወደ እኔ ተመለሱ፣ ያኔ እኔ ደግሞ ወደ ማን እመለሳለሁ? ወደ እናንተ እመለሳለሁ። ፍላጎት ይኖራችሁ፣ መሻት ይኖራችሁ ማለት ነው። ከላይ በተጠቀሰው እንግዲህ በፕሮቴስታንቶች እምነት ካፍመን በቃ ምንድን ይሰራል? ቅዱስ ላይ ምናምን አሁን ተጀምሯል። አንዳንድ የጌታ ራት እያሉ ይበላሉ ይጠጣሉ፣ ሰሞኑን ማለት ነው። እያንዳንዱ እያደር ነው የሚጨመሩ በመካከል ሸልቆ የጠፉ የተጠሩ ወይም በሞት ስለ እነሱ ነፍስ ማነው የሚደርስላቸው? እንደው በገባ ዝም ብለን ሰው ሜዳ በጠፍ አደባባይ የምንንላ መሆን የለብንም። መጽሐፉ እንደዚያ መሻት መኖራል የብቻ እምነት እ የመጀመሪያ ደረጃ ስራ ያስፈልጋል። ለስራው ደግሞ ከልብ ልብን ከፍቶ ሽቶ መቅረብ ይገባል። በዚህ ጊዜ እግዚአብሔር ይበላል ወደ እኔ ይመለሳል ማለት ያስፈልጋል። እንግዲህ መዳን በእምነት ነው ለሚለው ቅዱስ መጽሐፍ እምነት የመጀመሪያ ደረጃ ነው። የመጨረሻው መዳን የተፈጸመው በደሙ ነው። በማን ደም ፈሳሽነት? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ፈሳሽነት። ለመዳን እምነት አንደኛው ደረጃ ነው። ከእምነት ሌላ ሌሎች አሉ። ጥቂቶቹ በጣም ጠቅልለን እንደ ካቴጎሪ ለግሩፕ አድርገን አራት ነገሮችን እንመለከታለን። አንደኛው ቅድመ ሁኔታ አለው በደሙ ለመዳን ራሱ አንዱ እምነት ነው። ሁለተኛው ጥምቀት ነው። ሶስተኛው የቤተክርስቲያን ምስጢራት ተሳትፎ ነው። አራተኛው ና የመጨረሻ መልካም ስራ። ምን አይነት ስራ ነው? መልካም ስራ። በአንደኛው ስለ እምነት ቅዱስ መጽሐፍ እነዚህ ይላል። ዕብራውያን ምዕራፍ 11 ቁጥር 1 እምነት ተስፋ ስለምናደርገው የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ያዕቆብ 2:19 ስናነብ እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ይህንን ያምናሉ ይጠረቀቁማል ይላል። ሌላውን ለኋላ እናቆይዋለን። እግዚአብሔር አንድ እንደሆነ አንተ ታምናለህ። ማን ያምናሉ? ይህንን አጋንንትም ያምናሉ። አጋንንትም ያምናሉ። ማመኖች አይደለም ይጠረቀቃሉ። ሶስተኛው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትንም ሁሉ ባውቅ ተራሮችንም እስካፈርስ ድረስ እምነት ሁሉ ቢኖረኝ ፍርጥር ግን ከሌለኝ ከንቱ ነኝ ያለ። አሁን ዋናው ነገር የተናገረው ስለ እምነት ግን እምነቱ በራሱ ብቻውን እንደማያድን ደግሞ ቅዱስ ጳውሎስ አስረዳል። ከእምነቱ ጋር ፍርጥር ያስፈልጋል። ምን ያስፈልጋል? ፍቅር። ተራሮች ውስጥ እናፈስ ድረስ እምነት ኖሮ ታምራት የምናደርግበት ኃይል ይሰጠን። አሁን በጠበል ያድናል፣ እንደዚህ ያደርጋል፣ ይህን ይሰራል፣ ጋር ያደርግም ይባላል። ይህ ሁሉ እንኳን ቢኖር የመንፈስ ቅዱስ ስጦታ ቢኖር ፍቅር ከሌለ ከንቱ ነው አለ። ስራን ደግሞ ቅዱስ ጳውሎስ ከእምነት ጋር አብሮ አስታወሰ። ስለዚህ የመጀመሪያው ለመዳን አዎ እግዚአብሔር አንድ እንደሆነ በአንድነቱ በሶስትነቱ ከዓለም አስቀድሞ እንደነበረ ዓለምንም አሳልፎ እንደሚኖር ዛሬም በዓለም እንደሚፈርድ እናምናለን። ታምናላችሁ? አታምኑ? እናምናለን። አምላክ ሰው እንደሆነ ስጋ እንደለበሰ ወደ ምድር እንደመጣ እንደተመላለሰ እንደተሰቀለ እንዳዳነን ሕይወት እንደሰጠን እናምናለን። ይህንን እኛ ብቻ አይደለም አጋንንትም ያምናሉ። ማመን ብቻ አይደለም ይጠጠጠጣ የመጀመሪያው ደረጃ እምነት ግን አብሮ ፍሬ ይፈልጋል። ቅዱስ ጳውሎስ እዚህ ያስታወሰን ቆም ባለማችን ማወዝ እምነት እምነት አለ ስለ ፍቅር አነሳ ፍሬ ይፈልጋል። ሁለተኛው ጥምቀት ነው። ምስጢረ ጥምቀት ከጥንታዊቱ ቤተክርስቲያን ጀምሮ ስለ እውነተኛዊቱ ቤተክርስቲያን ስንማር ታስታውሳለ። አንድ ቤተክርስቲያን እውነተኛ የሚያደርጋት ምንድን ነው? በደንብ በዝርዝር በአስር ከፍለን ተመልክተናል። ያቺ ጥንታዊቷ ቤተክርስቲያን ክርስቲያኖችን ወደ አንድነቷ የምትስብበት ከጌታችን የወሰደችው አንድ የድህነት መንገድ ነበራት። ያም መንገዷ ከማመን በኋላ ምንድን ነው? እሱ ጥምቀት። በመጠመቅ ሰዎች የእግዚአብሔር ልጆች ሆኑ። ከዛ ጀምሮ እስከ ዛሬ ድረሳል። ይህም የተወሰደው በማቴዎስ ወንጌል ምዕራፍ 19 ቁጥር 19 ምዕራፍ 28 ቁጥር 19 ጀምሮ እስካለ ድረስ ስናነብ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው እኔም እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ አለ። ከእናንተ ጋር ሂዱ፣ አጥምቁ በማስም በአብ በወልድ በመንፈስ ቅዱስ በስላሴ ስም አጥምቁ፣ ደቀ መዛሙርቱም አድርጓቸው፣ ተከታዮች አድርጓቸው። እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር አሁንም እግዚአብሔር ከእኛ ጋር አለ ወይስ ወደፊትም በሆነ ሁኔታ ውስጥ ሁሉ እግዚአብሔር ከእኛ ጋር አለ። እግዚአብሔር ከእኛ ጋር የማይኖርበት ጊዜ ነው። እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ አለ? ከእናንተ ጋር ከእናንተ። ስለዚህ ጥምቀት ነው ሁለተኛ። ሶስተኛ የቤተ ክርስቲያን ምስጢራት ናቸው። የተጠመቀ ሰው ጥምቀቱ የሚታተመው ንስሐ የገቡ ሰዎች የኃጢአታቸው ስርየት ማኅተም የሚያገኙ፣ ጋብቻ የፈጸሙ ሰዎች ጋብቻቸው የሚሰናው የሚታተመው በቅዱስ ቁርባን። ከቤተ ክርስቲያን ምስጢራት መካከል አንዱ ሁሉን ማድረስ ነው። አንዱ ቅዱስ ቁርባን። ቅዱስ ቁርባን መቀበል ያስፈልጋል። ሰው አምኖ ተጠምቆ ቅዱስ ቁርባን ካልተቀበለ አይድንም። መጽሐፉ የሚናገረው ይህን ነው። መልሶ ራሱ ባለቤት ያመነ የተጠመቀ ይድናል አለና፣ እንደገና ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት ሕይወት የላችሁ። ስጋዬን የበላ ደሜን የጠጣ እኔ በእሱ እኖራለሁ እርሱም ከእኔ ጋር ይኖራል። ስለዚህ ብንጠመቅም ብናምንም ቅዱስ ቁርባን ካልተቀበልን ግን አንድንም። መጽሐፍ የሚለው ይሄ። ስለዚህ ሶስተኛው የሚያስፈልገው ከቤተ ክርስቲያን ምስጢራት ተሳትፎ ማድረግ አንዱና ደግሞ ዋነኛው ቅዱስ ቁርባን መቀበል። ቅዱስ ቁርባን ጥቅሞች አሉ። አምስቱን እናስ። አንደኛ በቅዱስ ቁርባን የኃጢአት ስርየት እናገኛለን። በቅዱስ ቁርባን ድህነት እናገኛለን። ይህም በዮሐንስ ወንጌል ምዕራፍ በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 እስከ 10 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል አለ? ያነጻናል። አሁን ኃጢአተኛ ያልሆነ ሰው አለ? በየዕለቱ ኃጢአት እንሰራለን፣ እንበድላለን። በምንድን ነው የምንነጻው ከዚህ ኃጢአት? በንስሐ። ከነጻም በኋላ ከዚህ ኃጢአት የነጻን ሰዎች ለወደፊቱ በዚህ ኃጢአት እንዳንታሰር መልሰን ለመዳናችን ምልክት የሆነውን አንዱ ነገር እንቀበላለን። ምንድን ነው እሱ? ቅዱስ ቁርባን። ቅዱስ ቁርባን እንቀበላለን። ያነሳን ኃጢአት ያነሳናል። ወረዳ አለና ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። እዚህ ኃጢአተኛ የሆነ ሁሉ ይቀበለዋል። ከኃጢአት ያነሳል፣ ድህነት ይሰጠናል። አንድ ሁለተኛ በቃል ኪዳኑ መሰረት በእርሱ እንድንኖር ያደርገናል። ዮሐንስ ምዕራፍ 6 ቁጥር 53 እስከ 58 ስናነብ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔ በእርሱ እኖራለሁ። ስጋዬን የሚበላ ደሜን የሚጠጣ በማን ይኖራል? በእኔ። ንገሩኝ፣ በማን ይኖራል? በእኔ። እኔ ደግሞ በማን እኖራለሁ? በእርሱ። ስለዚህ በእርሱ የምንኖረው በቃል ኪዳኑ መሰረት በእርሱ የምንኖረው ስጋውን ስንበላ ደሙን ስንጠጣ ጥሳባ ሊሆን ስለሆን ኮስ ስለተከታተል የገብርኤልም ድለት ስለምናቀር ባለታት ሰዎች ታክሲ ያቆመን ምንም ነገር ሳንነካ ሳንንቀሳቀስ ስለምንውላል ስጋውን መብላት ደሙን መጠጣት መከመ በዚህ መሰረት ነው እርሱ በእኛ ውስጥ ሊኖር የሚችለው እኛም ከእርሱ ጋር የምንኖረው። ሶስተኛ ዘላለማዊ ሕይወት እናገኛለን። በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 እስከ 10 እንደምናነበው ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን ምን አደርገዋለሁ? አስነሳዋለሁ። አራተኛው በመንፈሳዊ ሕይወት እናድጋለን። መንፈሳዊ ብቃት እናገኛለን። በእርሱ ሕያዋን እንሆናለን። ማደግ የማይፈልጋለን ትዕቢት ያለበት ትዕቢቱ ርቆለት፣ ዘማዊ የሆነ ሰውነቱን እግዚአብሔር ገዝቶለት፣ ዋሾ የሆነ አንደበቱን ባለቤቱ እግዚአብሔር ተቆጣጥሮለት ተለውጦ አድጎ ሊያይ ይፈልጋል። በራሱ ለውጥ እድገት ይፈልጋል። ማንም ሰው ባለማድረግ ብቻ አይደለም ማድረግ የምንፈልገው፣ በመንፈሳዊ ህይወታችን ማድረግ እንፈልጋለን። ፈልጋላችሁ እንፈልጋለን። እንድናድግ ቅዱስ ቁርባን መቀበል ይገባል። ያሳድጋል፣ ይችላል፣ ያሳድጋል። ዮሐንስ ምዕራፍ 6 ቁጥር 55 እና 57 ስናል ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው እና ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሚሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ምን ይሆናል? ሕያው በቅዳሴ ላይ ደግሞ ቅዱስ ቁርባን ከመቀበል አስቀድሞ ከተቀበልነው በኋላ የሚጸለይ ጸሎት አለ። ይህም የተቀበልነው ለስጋችን፣ ለነፍሳችን፣ ለደመ ነፍሳችን ወይም ለመንፈሳችን ስርየት ቢሆን ይህንን እንዲያድስ ስጋችን እንዲታደስ እንዲለወጥ። ኃጢአት ሲሰለጥንበት ሰውነት ይረክሳል። የራሳችሁም ሰውነት አትጠየፉበት አትጠየፉትም። ኃጢአት ሲሰለጥንበት ክፉ የሚነገርበት አንደበት ለራሳችን ቆሻሻነቱ አያስጠይቀን። ዝሙት የሰለጠንበት ገላና ሰውነት አያስጠይቀን አስጠይቀን። ይህንን የሚያጸዳ የሚያነጻው አለ። ማነው እሱ? ቅዱስ ስጋው ሲያነጻ፣ ክቡር ደግሞ ቅዱስ ስጋው ስጋን ያነጻል፣ ነፍስን ያነጻል፣ መንፈሳችንን ያነጻል። መንፈሳችን ስንቀበልና መጨረሻ ላይ ከተቀበል በኋላ መጸለያት ይችላል። ለስጋችን፣ ለነፍሳችን፣ ለደመ ነፍሳችን መታደስን የሚሰጠን እንዲሆን መሻታችንና መፈለጋችንን በጸሎታችን እንገልጻለን። ቅዱስ ስጋውና ክቡር ደግሞ ቅዱስ ቁርባን ይህንን ያደርጋል። ስለዚህ ከማመን ጋር መጠመቅ አለ። ከመጠመቅ ጋር ጨምሮ ደግሞ ቅዱስ ቁርባን መቀበል አለ። ቅዱስ ቁርባን ከመቀበል በፊት ቅድመ ሁኔታዎች አሉ። ሁሉን አሁን አንጠቅሳቸው። አንደኛውና የመጀመሪያውን ለማንሳት የተወሰኑትን ኦርቶዶክሳዊ መሆን፣ ህብስቱ ወደ እውነተኛ ስጋና ደምነት እንደሚለወጥ ማለት ህብስቱ እውነተኛ ስጋ ወይኑ እውነተኛ ደም እንደሚሆን ማመን። ቅዳሴው ያን ያሳ ቆይተን የምንቀድሰው የምንጸልየው ያቀረብነውን ህብስ ያቀረብነው ወይ መንፈስ ቅዱስ ለውጦ እውነተኛ በዕለተ ዓርብ የፈሰሰው ደሙ የተቆረሰው ስጋ ሆኖ እንድንቀበለው። ይህን ደግሞ እግዚአብሔር ያደርጋል ያደርጋል። እሱ ይቀድስ ይቀድስ ይቀድስና መጨረሻ ላይ እግዚኦ ብለን ስንጨርስ ለንስሐ ሁላችንም ጎንበስ እንላለን፣ ይጸልይልናል። ካሉ ቀጥሎ በቃ ተሩጣል። ይሄ አምናለሁ በእውነት ይሄ ጌታዬ ስጋ ነው፣ በእውነት ይሄ ጌታዬ ደም ነው። የተለወጠውን ነው የሚሰጠው። ህብስት አቅርቦ ህብስት አይደለም የሚሰጠው። ህብስት ቀርቦ የማን ስጋ ይሆናል? የጌታ ወይን ቀርቦ የማደም ይሆናል። ይህ ያ ሁሉ ቅዳሴ ቄሱ በየመካከሉ በእሱ ድካም፣ በዲያቆኑ ድካም፣ በምዕመኑ ድካም ጉለት ተገኝቶ መንፈስ ቅዱስ ያቀረብነውን ህብስ ስጋው ሳያደር ያቀረብነው ወይም ደሙ ሳያደር የምናቀብል እንዳይሆን እራሱ ስለ ራሱ እራሱ ደግሞ እንዲጸልዩለት ለህዝቡ አደራ ራሱን እየሰጠ ስለ ህዝቡም እየጸለ ስለ ዲያቆኑም እየጸለ ዲያቆኑ እሱን እንዲያስቡ ህዝቡ እሱን እንዲያስቡ እየጸለየ ነው ቅዳሴ የምናስገባው። ልብ ብላችሁ ሰው ይህን እያቀረ ነው። ስለዚህ ተለውጦ እንቀጥለዋለን። እንደዚህ እየለመን እንደዚህ ያማለን በተለያየ ዜማ ደግሞ ሲዘጋ መጨረሻ ላይ ሳናቀብላችሁ ያ ሁሉ ጸሎት ያ ሁሉ ልመና ቀርቦ እግዚኦ እንላለን። እግዚኦ በቃ ይህን ሁሉ አቅርበን የተቀየምክ በእኛ ያዘንክበት ቅር የተሰኘበት ካለ አትቁጣ። እንደ ኃጢአታችን እንደ በደላችን አይሆን። በእውነት ህብስት ካቀረብን ስጋ ወይን አቀረብን ደም አድርገን ለጎታ ስጣል ብለን ጸልየን ነው ምናቀረ። በእውነት ይህን ይሆናል ይደረጋል፣ ይሆናል ይደረጋል፣ ይሆናል ወይ ሳይሆን
ይሆናል
ይደረጋል። ይህንን ማመን ያመነ መሆን አለበት። ጌታችን ወይን አቀረቡ ህብስት አቀረቡ ባረከውና በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቀደሰ ማለት ነው። አመሰገነ ቆርሶ እንካችሁ ብሉ፣ ይህ ስለናንተ የሚሆን ስጋዬ ነው ብሎ ሰጣቸው ይላል። ወይንም አንስቶ ባረከ እንካቹ ጣቁ ይሄ ስራዓት አስፈት የሚፈሰው ምን ይለዋል? ደሜ ነው። ወይንም ደሜ ነው አለ። ህብስቱ ስጋዬ ነው ይለወጣል። ተለውጦ እንደሚቀበለው ማመን አለበት። ሁለተኛ ዘወትር ስለሚሰራው ኃጢአት የሚናዘዝና ንስሐ የሚገባ ኃጢአትን ትቶ ንስሐ ገብቶ ዘወትር ይህንም ደግሞ በንስሐ አባት አማካኝነት እየፈጸመ የሚቀርበው መሆን አለበት። ምን ያስፈልገኛል? ሊዋስ ያለው ሁለት ለራሴ የማይ በእኛና በእሱ መካከል ሰጠ። እንግዲህ እሱ የሰውነት ድካም እንደሚኖር እሱ ሳያውቅ ቀርቶ ነው ያውቃል። ጉድለት እንደሚኖር ሳያውቅ ቀርቶ ነው ያውቃል። ግን በበደልን ጊዜ ሄደን ለካህን ራሳችን እንድናሳይ አዘዘ። ስለዚህ ለካህን ሄዶ ራሱን የሚያሳይ ንስሐ ገብቶ የሚቀር በምክረ ካህን የተጠበቀ ሁልጊዜ ከካህን ያራቀ ምምር መሆን አለበት። ለዚህ ነው በቅዳሴው መሃል አንዳንዶች ማስፈራሪያ ነው ይሉታል። ለማስፈራራት አለ ንስሐ ገብቶ አዳንተናቶ ቅዱስ ቁርባን መቀበል አይከለከልም። ግን ምን ያደርጋል ንስሐ ባገባስ ምን ሆናለሁ? ነገሌ እየተቀበሩ አይደለም ብሎ ደፍሮ የሚቀርብ ካለ እኔ ከዚህ ብሱ ደፍራቸው አትቀረቡ። መመናል ደፍራቸው አትቀረቡ ካለ ድፍራቸው አትቀረቡ እናንተ ወንዶች ሴቶች ማለት ነው። ይህን አውቆ ተላፎ የሚቀርብ ካለ ግን እኔ ከሱ ደ ብሱ ነ መክር ያለው አስተምር ያለው ነግር ያለው ቃሉን ይናገራል፣ ቃሉን ይመክራል፣ ቃሉን ያስተምራል። ደፍራቸው አትቀረቡ። ስለዚህ ይህናው ቆንሳ የሚገባ በምክረ ካህን የሚኖር መሆን አለበት። ሶስተኛ የተጣላው ሊታረቅ የበደለው ሊካሰ መሆን ቂም እንደተያያዘ ቅዱስ ቁርባን መቀበል አይፈቅድም። አራተኛውና የመጨረሻው ብዙ ማለት ብንችል ቅዳሴ የምናስቀድስና ቃለ እግዚአብሔርን የምንማር መሆን አለብን። ስንቀበል ልክ ቁርባን ሲደርስ መጠን አንቀበል አስቀድሰ በምቆርቡበት ላይ ቀደም ለደርሰ ነው የምንቀበለው። ይሄ ነው ይሄ ድር እያለ መጠቀም አለባቸው። እኔ አሁን ሰሞኑ አንድ ነገር ሳይ በጣም አስገረመኝ። ከዚህ ብዙ ልጆች ወላጆቻቸውን ይወስዷቸዋል ወደ የሚኖሩበት አገር። አይመስልም መቼስ እዚህ ሆነ አይመስልም። ከሄዱ በኋላ ውሏቸው ቤት ነው። ቅዳሴ ማስቀደስ ይፈል መቁረብ ይፈልጋል። ቅዳሴ ያለበት ሰዓት ላይ ደግሞ ዘወትር አሁን ፍልሰታ ነበሩ ሰራተኞች ናቸው ወይ ከስራ የሚገቡበት ሰዓት ነው። እኔ አንዳንዴ በጣም የሚነገሩ ነገሮች አቅለን ወይም ደግሞ ጽንፍ ሰተን የምንናገር የምናቀርብ ሊኖር ይችላል። ማስቀደስ እየፈለጉ ቤት የሚውሉ መቁረብ እየፈለጉ ቤት የሚውሉ ብዙ እናቶች አባቶች አሉ። ቴፕ አሁን የቅዳሴ ካሴት ምን ቁም ነገር መቆጠር ነው እናቃሚ ቴቪዥን ሄደው ልክ ቅዳሴ የምትገባበት 16 ሰዓት ተኩል ላይ ከርተው ልክ እንደ ቤተክርስቲያን ቆመው የሚያስቀድሰዋል። እሱ እንኳን አይደረገም ነው። ወይም አንዳንዱ ቦታ ላይ ደግሞ በቴሌቪዥን የሚያስተላልፉላቸዋሉ ልክ ሲገባ አብረው ቆመው አስቀድሰው ይወጧል። እዚህ እያለ አይመስልም በቅርብ እያለ። ስለዚህ ሁልጊዜ ቅዳሴ ማስቀደስ እንዳንተው እንዳንረሳ ከወዲሁ በዚህ ድል መጠቀም ይገባል። ሶስት አራተኛው ያለው እንግዲህ እስካሁን ሶስት ጠቅሰናል። ሰው ለመዳን አንደኛ እምነት ያስፈልገዋል። ምን ያስፈልገዋል? እምነት። ሁለተኛ ጥምቀት። ሶስተኛ ከቤተ ክርስቲያን ምስጢራት መሳተፍ። አንዱ የጠቀስነው ከነዚህ ምስጢራት ማን ነው? ቅዱስ ቁርባን አቅራቢ ላይ ሁለተኛ የጠቀስነው ራሱ ከምስጢራቱ አንዱ ነው። አራተኛውና የመጨረሻው ስራ ያስፈልጋል። እኛ ሁላችንም ስራ ልንሰራ የምንችለው ቁም ነገር የምናደርገው በራሳችን አይደለም፣ በማን ረዳትነት? በቅዱስ መጽሐፍ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ስናነብ ያለ እኔ ምንም ልታደርጉ አትችሉም አለ። አሁን እኔ በእኔ ጥረት ፊታችሁ የቆምኩ ሊመስለኝ ይችላል። ይሄ የሆነው በማን? በእግዚአብሔር። እናንተ ተገኝታችኋል። ብዙ ቁም ነገር አድርጋችሁ ሊሆን ይችላል። ማን የረዳችሁ? ያለ እሱ የምናደርገው ምን በጎ ነገር ሰራው የምንለው የጽድቅ ስራ ዋለ የምንለው በጎ እውነታ ካለ ስለሱ እግዚአብሔር የምናመሰግነው ያደረግነው በእርሱ ስለሆነ በእኛ ኃይል የተደረገ ምንም የለም። ምን ያለ ምንም ልታደርጉ አትችሉም። ስለዚህ መልካም ስራ ያስፈልጋል ለመዳን፣ ግን ስራውንም ለመስራት በራሳችን አንችልም። ማን እንዲረዳን ያስፈልገናል? እግዚአብሔር እንዲረዳን ያስፈልገናል። በቅዱስ መጽሐፋችን በያዕቆብ ምዕራፍ 2 ቁጥር 19 እስከ 20 ስናነብ እንግዲህ ስራ ካለ ስለ መልካም ስራ ቅዱስ መጽሐፍ ለድህነት አስፈላጊነቱ እግዚአብሔር አንድ እንደሆነ ታምናለን፣ መልካምም ታደርጋለን፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሆነ የሞተ መሆኑን ልታውቅ ትወዳለህን? በእኛ ላይ የሚሆነው ፍርድ እንደ ስራችን ይሆናል በማለት ደግሞ ማቴዎስ ምዕራፍ 25 ተጽፏል። በመጨረሻው ቀን ይመጣል እረኛ በጎችን ከፍየሎች እንደሚለይ፣ ጻድቃንን ከማን ይለያቸዋል? ከኃጥአን። ጻድቃንን በቀኙ ያቆማቸዋል፣ ኃጥአንን በግራው። በቀኙ ያሉትን ጻድቃን ብራባለናችሁ ልጠማጠጣችሁ ብታረዛ ለበሳችሁ ብታሰር ጤላችሁ ብታመም ጎበኛችሁ እንግዳ ሆኜ ብመጣ ተቀበላችሁ ይላቸዋል። እነሱ በጎ ስራ የተዋሃዳቸው ስለሆኑ እኛ ሰራ ነው ስለማይ በማን ቸርነት በማን ኃይል ሰራ ነው ይላል። በእሱ ቸርነት ምን ሰርተን ደግሞ ይላሉ አይቆጡ። አሁን ስራ ሰርተን እዚህ ምን ቆጥር ካለን እግዚአብሔር ይህን እንዲያደርግልን መለመን ይቻላል። ምን ሰርተን ነው የሚለው ከልብ እግዚአብሔር በሕይወቱ የተዋሃደው ሰው ምን ሰርተን ምን አድርገን ምን ሰርተን ይሆናል። እነዚህ አጣን ደግሞ በግራው መልሶ ይሄን አላደረጋችሁ ይሄን አላደረጋችሁ ይሄን አልሰራችሁ ይላቸዋል። እነሱ ደግሞ መቼ ነው ያልሰራ ነው ይላሉ። መቼ ነው ያላደረግነው? ከእኛ መካከል ወደፊት ጠያቂ አይኖርም። ወደ መድኃኒዓለም ሲሰራ 10 ብር አሰጠው ምንጣፍ አላስገባው ድንጋይ አላቀረብኩ እሚል ሊኖር ይችላል። መቼ ነው ያልሰራው? ስለዚህ እንጠይቃለን። እንደ ስራችን በአምላክ ዳዊትን መዝሙር 62 ቁጥር 12 ላይ አቤቱ ምሕረትም ያንተ ነው፣ አንተ ለእያንዳንዱ እንደ ስራው ፍዳውን ትሰጣለህ። ለእያንዳንዱ እንደምንዋለ እንደ ስራው እንደ ስራው። እንግዲህ ይጸጠናል ያለ በእምነቱ ምን ስራ ይዞ ይቃል ከሌለ ኮ ይ እንደ ስራው ይላል። መክብብ ምዕራፍ 12 ቁጥር 14 ስናለን እግዚአብሔር ስራን ሁሉ የተሰወረን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል አለ። ምንም አይነት ስራ ይመጣል ወደ ፍርድ ይመጣል። ማቴዎስ ምዕራፍ 16 ቁጥር 27 ስናነብ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉም እንደ ስራው ያስረክበዋል። እንደምን ያስረክበዋል? እንደ ስራው እንደ ስራችን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ስናነብ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታን ስራ ሁል ጊዜ የሚበዛላችሁ ሁኑ አለ። የምትደላደሉ አንዴ ሰርታችሁ ሰርተን መቼ ይሄ ሆነ አትበሩ፣ ተደላድላችሁ ስሩ። ስራ ከጀመራችሁ ወደዚህ ወደዚህ ወደዛ ወደኋላ አትበሩ፣ ተደላድላችሁ ስሩ። እሱ ያውቀው የለ እሱ በምህረት ይቀበለው እሱ ይሄው ብላችሁ ተደላላችሁ ማትነቃለሁ። ቢገፋችሁ ቢገፋችኋችሁ ማትነቃለሁ። አሞቻ እናደርጋለን እኛ ብዙ ጊዜ በራሳችን። አንድ የሆነ ቤተክርስቲያን ይሄ ያስፈልገውላ ይሰራል ሲባል ደግሞ ለዚህ ስንት የተቸገሩ ገጠር እያ ይሄ የጎደለ ምን ጥሩ አስተሳሰብ እንደዚህ አንካሳ ነገር እየጨመረበት ነው ያለው። እኛ አቅም ካለ መስራት ያለብን ቦታ ሁሉ ነው እንሰራለን። ኮምፕሌን ለምናል መከነሳን ተወቅ ስንቱን እንዘልቀዋለን፣ ስንቱን ወቅሰን፣ ስንቱን ከሰን፣ በስንቱ ተመረን። በቂ አለ ሁላችን በሕይወታችን በቂ በትዳሩ አለ፣ በልጆች አለ፣ በጉርብትና አለ፣ በመስሪያ ቤቱ አለ። እዚህ ላይ ደግሞ እዚህ እንጨምርበታል። እሱ ያውቀዋል። ለሱ መተው እንደዚህ ይላል። ማትነቃነቁ አለ በቃ ተነቃቀሉ። የምታዩት የምትሰሙት ነገር የማይረብሻት የምሰራው ለሱ ነው የማደርገው ለሱ ነው ብላችሁ ከስጥ እንዳታንሱ እንዳትጎሉ። ሁልጊዜ ተረጋግታችሁ ስራ የምትሰሩ ነው አለ። እንዲሁ የደከማችሁት ድካም በጌታ ከንቱ እንዳይሆንባችሁ እንዲህ እያላችሁ እያጉረመረማችሁ የምትሰሩ እየተነቃነቃችሁ ሳትደላደሉ የምትሰሩት ከሆነ ድካማችሁ ከንቱ ሊሆንባችሁ ይችላልና። ስለዚህ ለመዳን አሁንም ካየነው አንፃር መልካም ስራ ያስፈልጋል። መልካም ስራ ለእምነት የሚያስፈልግ መልካም ፍሬ ነው። ቲቶ ምዕራፍ 3 ቁጥር 8 እና 3 ቁጥር 14 የምናነበው ቃሉ የታመነ ነው። እግዚአብሔርም የሚያምኑት በመልካም ስራ በምን ስራ አለ? ንገሩ፣ በምን ስራ? በመልካም ስራ። በጥንቃቄ ያለ በጥንቃቄ እንዲሁ የድረስ ይድረሳል። አሁን ስንት ልብ የሚያቆስላል መሰላል? ስንት እዚህ ልጆች እናስተምር ብለን ስንሰብስብ ውሃ እናጥብ ብለው ንግድ የሚያስቡ ሰዎች አሉ። እንሽት እንቻቸር ትርፍ የሚያስብ ሰው በመጣ ገቢ ነው የሚቆጠረው። እንደዚህ ነው ለእግዚአብሔር የሚሰራው። እንደዚህ ነው የምናደርግለት። ስለነፍሳችን የምናደርግበት ግን ቦታ የለም። እንደዚህ ነው ገቢ እየታሰበት ማሳንቲማን የቆ እንደዚህ ነው እንዲ ለእግዚአብሔር የሚሰራ እንዲህ ያለ መስዋዕት ነው የሚቀርብ። በጥንቃቄ በጥንቃቄ በመልካም ስራ በጥንቃቄ እንዲሰሩ እነዚህን አስፈልጋ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲሰሩ ይማሩ አለ። ካልገባቸው ካልተረዳቸው ይማሩ ይማሩ። የሆነ ነገር ከሆነ ነገር ጋር አይሰቀው። ይህ አሁን እዚህ እናንተ ጋር ኔትወርክ ለመፍጠር ቆሜ እንደሆነ የተሳሳተ ስራ ነው። እውቅና ለማግኘት ቆሜ እንደሆነ የተሳሳተ ስራ ነው። ለወደፊቱ ለማገኘው ገቢ አስቤ ከሆነ የተሳሳተ ስራ ነው። ለዚህ እኮ መንገድ አለ። ይህን የእግዚአብሔር መንገድ ማበላሸት ሊስቶክ ማለት ተገቢ አይደለም። እግዚአብሔር የሚጠቀምበትን ንጹሕን ነገር ማበላሽ አባቶቻችን አልሰጡንና እንደዚህ አላስረከቡንም። እኛ ላየነውን አልተረከብነው አናገር። ስለዚህ በጥንቃቄ ውስጥ ቃሉን ተናገሩ። በምናለ በጥንቃቄ በቃ ስትመጡ ለቤተ ክርስቲያን ኃላፊነት ተሰጥቷችሁ እንደሆነ ሰበካ ጉባኤ ሆናችሁ ልማት ኮሚቴ ሆነ እዚህም ደግሞ ለምናሰራችሁ ተጠርታችሁ ከሆነ በጥንቃቄ አስባችሁ ምን ይሆንለት ጊዜ ለቤቱ ምን አቤት እንዲህ ያለ ሀሳቢ ቢሆን። እኔ አሁን በሄድኩት ጉዞ አንድ ቦታ ሄ እንደዛ ወንደኛው የኛ አንድ አቃቢያ ተክርስቲያናት ናቸው። አልባሱ ናገኘ ገብቼ ያገኘኋቸው ለአምስት ደቂቃ ነው። የፈለጉትን ነገር አስረዳኋቸው። የፈለጉትን ጥያቄ መልስ አገኘው በአስር ደቂቃ ውስጥ ነው ያገኘሁት። መልስ ገንዘብን ኮስት ያደርጋል $500 በላይ ያንን የሚያሸፍነዋል የሚያስፈልገው እንግዲህ ይሄ እነሱ ብቻ አባቶች ብቻ የሚያደርጉት አይደለም። ልጆቻቸውም ጥሩ ልጆች ናቸው ማለት ነው። ኦርቶዶክሳዊም ጥሩ ናቸው ማለት ነው። ጥሩ እኛ ያንዳንዱ ነው የምንቆጠጣ። እንዴት እኮ ረሳችን በቆማችን። ስለዚህ እያለቀች እንደሆነ እናንተ አትረዱልን። ስለዚህ በጥንቃቄ ስሩ። ሁለት እግዚአብሔር ሰላም ሲሆን በጥንቃቄ ያዕቆብ ምዕራፍ 2 ቁጥር 21 አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በሰላም እምነት እንደተፈጸመ ትመለከታለህ ይላል ማቴዎስ 5 መልካሙ ስራችሁን አይተው በሰማያት ያለውን አባቴን አባታችሁ እንዲያከብሩ ብርሃናችሁ በማን ፊት ይበራል? በሰው ሁሉ ፊት ይበራል። ሰው ሁሉ ሮሜ ምዕራፍ 13 ካለቁ በጎ ለሚያደርግ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። በጎ የሚያደርግ ሰው ምስጋና ይገባኛል። በጎ የሚያደርግ ሰው ክብር ያገኛል። በመጠጣት በጣም ምርጥ የሆነ ጥቂት ቤት በመዋል ከሆቴል መርቀም በመዋል በጣም ትልልቅ ቶፕ ደረጃ ጓደኞች በመምረጥ ድራፍት አብዝቶ በመጠጣት ወዝ በመመጨጩ ሆድ ትንሽ ገፋ በማለት በዚያ ያለ ክብር የሚገኝ እነዚህ አድርጎ የእግዚአብሔርን ሥራ የሚሠራ ሰው ካለ ምስጋና ያገኛል፣ ክብር ያገኛል፣ ሰላም ያገኛል። የትዳሩ ሰላም፣ የተሰወረቱ ሰላም እግዚአብሔር የሚስጠውላቸው እግዚአብሔር የሚስጠው መጨረሻ ላይ ይሄንን አውቆ አለ ሥራን የሚያስፈልግ አውቆ ለማይሠራ ሰው ግን አለመሥራቱ ራሱ ኃጢአት ነው። ኃጢአት እናውቃለሁ፣ መግደል ኃጢአት ነው፣ ዝሙት ኃጢአት ነው፣ ሌብነት ኃጢአት ነው፣ ውሸት ኃጢአት ነው። ነው አይደል? አሁን መልካም ስራ አውቀናል። ስራ ያስፈልጋል ወይስ አያስፈልግም? ያስፈልግ ብዙ አይነት ስራ አለ። ይህን ስራ አውቆ የማይሰራው ካለ ግን አለመስራት ራሱ ኃጢአት ነው። የምንድነው ታዲያ? መቼ አንድ ሰው የሚል ነው ወዲያው ሲያምን ነው አይደለም? ድህነት የእድሜ ልክ ሂደት ነው። የእድሜ ልክ ሂደት አሁን እዚህ መካከል በቃ ጨርሻለሁ የሚያለው መንግስተ ሰማያት ተወርሳለሁ የሚያል ይል አዎ፣ ተቀብለናል፣ አዎ አምነናል፣ አዎ ቅዱስ ቁርባን ተቀብለናል። ነገር ግን ይህን መልሰን ልናሳድፍ እንችላለን። ከዚህ መካከል ቅዱስ ቁርባን ተቀበለ መልሶ ቢያመነዝ ሰውነቱ ይቆሽሻል፣ ቢሰር ይቆሽሻል፣ ቢዋሽ ይቆሽሻል። መልሶ መታጠ እዚህ የእድሜ ልክ ሂደት ነው። እኛ ሁልጊዜ ጦርነት ውስጥ ነው። ሁሌ ዛሬ አሸንፈ ሊሆን ይችላል፣ ነገር ግን አላሸንፍ። ነገ ሌላ ጦርነት ይመጣል። ነገን ስናሸንፍ ስለ ነገ ልናውቅ እንችላለን። ሂደት ነው ድህነት። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁ መዳን ምን አድርጓል ፈጽሙ። በጣም በፍርሃት በጣም በመጠቀጥ በጥንቃቄ ምን አድርጓል? እምነት ብቻ ይበቃል፣ በጸጋው ድኛለሁ በጓራ በስርዓትና በመጠቀጥ በጥንቃቄ ስራውን በመስራት ፈጽሟል። ለጢሞቴዎስም ሲነግረው ደግሞ ይሄ ደግሞ ለምዕመናን ብቻ አይደለም፣ ለእኔም ለቄሱ ከኔም በላይ ላሉት ለጳጳሳት ቢሆን ምን ተናገር መጠንቀቅ እንደሚያስፈልግ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ስራ። ይህን የምታደርግ ራስህን የሚሰውንም ምን ታደርጋለህ? ታድላለህ። አሁን ሰሞኑን የተለያዩ መጽሔቶቻቸው አናት ነው የሆነ ዲያቆን ገ ምርጠል ገባ። ምን አንድ ሰውን ከአንድ ቦታ ወደ ሌላ ቦታ ያው ሰው ቁም ነገር የሌለው ሰው ቦታ ሊለዋወጥ ምን ቁም ነገር አለ? እንዲያውም ሸክም ሲቀር አንዳንድ ጊዜ የማይበላ 100 ኪሎ ገለባ ተሸክማችሁ ቤታችሁ ትገቡና የሚበላ 100 ኪሎ ጤፍ ቤታችሁ ተሸክማችሁ ትገቡ። ብትሸከሙት ወይም በመሸከማችሁ የተሻለውን ነገር በልባችሁ በጎ አድርጋችሁ የምትቀበሉ በየትኛው እናንተ ስለማታውቁት በጣም እንግዳ ያስደነግጣችሁ ይችላል። ምን ማለት ነው? እዚህም ሆነው ጥቅም ያልነበረው ሰው ይወጣል። ይሄ እኮ የነበረ የነበረ ቦታ በመለዋወጥ ተጠንቀቁ ነው ያልተጠነቀቀ ይወጣል። ቄስ ነበርኩ ሄድኩ የሚላል ደግሞ እናንተ ምዕመናን ወቁ። እኛ በጣም በአካል በኮትና ሱሪ የምናውቃቸው የከተማ ሰዎች ዛሬ ምዕመናን ለማታለል ቆብ ደፍተው ቀሚስ ለብሰው መስቀል አስረዝበው ይጽናል። እኛ ደግሞ ይህን ካየ ልባችን በአንድ ነው የሚሸነፈው። ወቅ ቆንጆ ኮረዳ ና የጎልማስ ማነው ምንድን ነው ይርስ አባታችን አጠይቃ መማከር ስንት ነገር እንዲገጥመናል። ስለዚህ ሁሉ አያስደንቃችሁ? ጌታ ነገረን እኮ የሚመጣው ነው። እንደውም መጠለው መጠበቅ የሚመጣው እኛ ለሚጠብቀን እንጂ ጊዜ የሚመጣው እንደሚጣል እንደሚወቅ የተመረቁት እንኳን አለ
ምን ያስፈልጋል? ባለመስማታችን ነው ቆም የሚያስፈልጋል። አሁን ማለፍ አቁም ያለልኝ ማለት ነው። አድርገን አስጨ ምን አውሪ መመራመር ማለት ረስቲ ሁሉ ምን ያስፈልጋል? አንደኛ በቤተክርስቲያናችን አንድ አሁን ያለናችሁ ሳቸው ማወቅ ከዛ ደግሞ ሚካኤል ነው አይደል ለነበርኩ ያለው ሚካኤል ያሉ መመናን መጠየቅ ትረቡ እንደዋለ እንደሌላ አሁን ያለልኝ ባላረጋ ተሽሙ አውቅ የደብረ አለቃ ማህ ሁለተኛ ደግሞ ዱከም ስላሴ ነበርኩ አለ ዱከም ስላሴ የሚባል ቤተክርስቲያን ይሉ ምን ብዙ ድካም እኮ አይደለም ግን ራሳችን አንድ የሆነ ነገር ከሰማ እናሰፋዋለን በጣም እናሰፋዋለን ስለዚህ አያስደንቃችሁ የመለጠ አንዳንድ ጊዜ ውበት ያጣ ሰው ለውበት ማሳመሪያ ስንት ነገር ይጠቀማል ፊታቸውን በደባሉ ቀባቱ ቀይ የሆኑና ቴሌቪዥን ላይ ራሱ ይበጥማል እጃቸውን ስታዩ ልብ ብልግ ሲያደርጉ ጥቁር ይኖራል ሰው የጀመሩትን ነገር ለማሳመን ምንም አይፈጠር ነገር ይኖራል ስለዚህ አያስደንቃችሁ ተጠንቀቁ ተብለናል እኛም ያጠንቀቀ እግዚአብሔር ይጠብቀን ነው አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 ላይ ጻድቅ በጽድቅ የሚድን ከሆነ አመጸኛውና ኃጢአተኛው ወዴት ይታይ ዘንድ አለዋል። ለጻድቅ እግዚአብሔር ለሚፈራ ፈቃዱ ለሚያደርግ መዳን ራሱ ምንድነው? አቀለል ነው የሚያው ድነና ለሲሆነና አንድ በጣም ደስ ያለኝ ነገር ግን ትምህርት ቤት ጀምሮ አንድ ትምህርት ቤት እናቀው ወጣት አለ አሁን የተማረ እሱ ወጣቱ ወደ መናፍቅነት ይዞ ይሄድ አንድ ጓደኛ አለው ያ ጓደኛው መጀመሪያ አድቬንቲስት ነው ያለው ከዛ ወጥቶ ደግሞ ሙሉ ወንጌል ወሰደ ከዛ ወጥቶ የሆነ ነገር ጋር ወሰደ መጨረሻ ሰውን አቃቂ የታወቀ ጠንቋ ነው ልጁ ከሀገር ወጥቷል ምን ደርሶ ይሆን ማወቅ ፈልግ ነበር አገኘሁትና በስልክ አሁን አወቅ ነው የድንጤዎችን ስራ አለ ትቶታል ማለት ነው ስለዚህ ሁሉ ጊዜ ስንኖርበት የማይመስሉን ነገሮች አሉ አሁን ይህን የምንነግራችሁ ቁጥር ለማብዛት ለገቢ ለምናምን አይምሰላችሁ ለራሳችሁ ነፍስ ግን ዋቁበት ለመዳን ደግሞ ጨንቅ ዝም ብለን ድነና እንደዚህ ሆነናል እንደሱ አይደለም መጽሐፉ የሚለው ዕብራውያን 12 አንድ ላይም የእምነታችን ራስና ፍጻሜ ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ ስራ አለ በትዕግስት እንስራ መጨረሻም ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 4 ቁጥር 13 ለመጨረሻው ዘመን ስትናገር እስከ መጨረሻ የሚጸና እሱ ምን ይሆናል ምን ይሆናል አለ ይድናል እንግዲህ እምነትን ከስራ ነጥሎ የሚያስተምር ሰው ይሄ ሞትን የሚሰብ ሰባኪ እምነት ያለ ስራ ምን ይሆነ ይሞት እምነት ያለ ስራ ምን ይሆነ ይሞት ልገቡኛ ምን ይሆነ ስለ እምነት የሚናገር ስለ ስራ ማንሳት አለ ለጢሞቴዎስ ሲናገር እንደተናገረው እዚህም ጥንቃቄ ያስፈልጋል እምነት ያለኝ የሚል ስራ ግን የሌለው ቢኖር እምነቱ እንደማያድነው ተጽፏል። ስራ መኖር አለበት። እምነት ስራ ካለው እምነቱ ስራ ይሆናል። እምነት ስራ ካለው ስራው ራሱ እምነት ይሆናል። እምነት ያለው ሰው ስራ ያስፈልገዋል። ስራ የሰራው በምኑ የተነሳ? በእምነት የተነሳ። በእምነት የተነሳ ስራ ያለው ሰው ምን አለው? እምነት አለው። በማን ላይ ነው እምነቱ? የሚሰራው ስራ እንዲሰራ የረዳው ማን ነው እሱ? ንግሩ ማን ነው እሱ? ስለዚህ እምነትም ራሱ የማስራ ነው። እኛ እምነት ለራሳችን አንፈቀምም። ማን ይሰጣል? እሱ ማለት እሱ ያለንን መከተል፣ እሱ የሚወደውን ስራ መስራት። ይሄ በእግዚአብሔር ማመን የእግዚአብሔርን ስራ መስራት ጭምር ነው። እንግዲህ እምነትና ስራ በአንድነት የንስሐ ህይወት ናቸው። መንፈሳዊ ትግል ናቸው። የቅድስና ህይወት ናቸው። እምነት የሚሰራው በፍቅር ነው። ቅድም እንደተማርነው በእምነት ስራ የምንሰራ ከሆነ የምንሰራው ስራ አገልግሎት ይሆናል።
ማንንም እናገለግልበት? ይሎኛ ማንንም እናገለግልበት? እንደጠራነው ባለቤቱ ወደ ህይወታችን ይቀራል። አሜን። አንተ ስራ እንድንሰራ በቸርነት ይርዳን። አሜን። በቃናን ጸሎት እንነሳ።
የተሰወረውን የረቀቀውን አጉልተው ያስተማሩልን የመከሩልን መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያርዘመልን፣ በሕይወት በጤና ይጠብቅልን። እኛም የሰማነው ሕያው ቃል በልቦናችን ውስጥ ስሎ እናሳድሮ እስከ ሕይወታችን ፍጻሜ ድረስ እንድንጠቀምበት እሱ ለቸርነቱ ይርዳን። ሰላም ያለ አምላክ በሰላም እንዲያሳድረን አባታችን ሆይ ብለን እንለምነው።
አባታችን ሆይ በሰማያት ይምጣልህ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለታችንን ስንዴ ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን
ኢየሱስ ክርስቶስ ስለ ኃጢአቴ ባሪያ ለኩሉ ዘካ ማይሰራ ያ እግዚአብሔር ይጣ